Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። የምሽቱ አስተናጋጆቻችሁ እኔ ጽዮን ግርማና መስታወት አረጋው ነን።
ሰላም እንደምን አመሻችሁ። በዛሬው ሚያዝያ 5 2009 ዓመተ ምህረት ምሽት ዝግጅታችን የአውሮፓ ህብረት የሰብአዊ መብት ልዑካን ቡድን ወደ ኢትዮጵያ ተጉዞ ከኢትዮጵያ መንግስት ተቃዋሚዎችና ሌሎች የማህበረሰብ ተቋማት ጋር በቅርቡ ተወያይቷል።
በተለይም ደግሞ ሰብአዊ መብት ጉዳይ ላይ መንግስት ስለሚወስዳቸው እርምጃዎችና በእስር ላይ ስለሚገኙ የፖለቲካ እስረኞች ጉዳይ ተነጋግረናል።
መድረክን ወክለው ከልዑካን ቡድኑ ጋር ከተነጋገሩት መካከል የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ናቸው። ልዑካን ቡድኑ በእስር ላይ ስለሚገኙት ዶክተር መረራ ጉዲናም ጠይቋል።
ክሱ የሽብር ክስ እንዳልሆነ አሳያቸው፣ ክሱን በተጨባጭ ይዤ ሰጥቶትን አሳያቸው፣ በምንም አይነት ከሽብርተኛ ጋር ግንኙነት የላቸውም።
ጠበቃው አቶ ወንድሙ ኢብሳ ናቸው። ይህን በተመለከተ ሰፊ ዘገባ አለን። ኢትዮጵያ በብዙ ዘርፍ እድገት እንዳስመዘገበች ቢነገርም በተባበሩት መንግስታት ድርጅት የልማት መርሃ ግብር አመታዊ የሰው ልጆች ብልጽግና ዘገባ መለኪያ መሰረት ከ188 ሀገሮች 174ኛ ላይ ትገኛለች። ዘገባ አለን።
ኢትዮጵያ ፈቃድ የሌላቸው ዜጎቿ ሳውዲ አረቢያ ለቀው እንዲወጡ ከሳውዲ አረቢያ ባለስልጣናት ጋር መምከሯን አስታወቀች።
ወገኖች እንግልት አይደርስባቸው ወደ ሀገራቸው የሚመለሱበትን ሁኔታ ለማመቻቸት እንቅስቃሴ እየተደረገ ነው።
በኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው። ይዘናቸዋል። የኮሌጅ ትምህርት ለሚማሩ አፍሪካ ዲያስፖራዎች የሚሆን ገንዘብ በድረገጽ እያሰባሰበች የምትገኝ ወጣትም በጋቢና አሳፍረናል።
ፋንድሬዘር ያርኩ ያለሁት ለ10,000 ብር ነው። 10,000 ብሩን እንግዲህ ለአምስት ተማሪዎች አካፋፍዬ 2,000 እንዲያገኙ እና ኮሌጅ ሲገቡ ያው ለተለያየ ወጪ እንዲረዳቸው ብዬ ነው።
ሰዓት ከበቃ ሌሎች ዘገባዎችም ይኖሩናል። ሙዚቃ ምንጋብዛችኋለን። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁ አድርሱን፣ ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ ለዜናዎቹ ተመልሰን መጥተናል። አጠር ያሉትን ዜናዎች እናስደምጣችሁ። የአውሮፓ ህብረት ከኢትዮጵያ ጋር በሰብአዊ መብትና የህዝብ አስተዳደር ጉዳዮች አብረው የሚሰሩባቸውን ስልታዊ ሁኔታዎች አስመልክቶ ከኢትዮጵያ መንግስት ተቃዋሚዎችና ከሌሎች ማህበረሰብ ተቋማት ጋር በቅርቡ ተወያይቷል። በህብረቱ ልዑክ የስታቭሮስ ላምብሪድስ መሪነት በአፍሪካ በአዲስ አበባ በቅርቡ የተካሄዱት ውይይቶች የህገ በላይነት መከበር፣ የእስረኞች ይዞታና መንግስቱ በያዘው ልማታዊ መንግስት አቅጣጫ የዜጎች ምጣኔ ሀብት ተሳትፎና ተጠቃሚነት ላይ የሚያተኩር እንደሆነ ተነግሯል። ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችና የሰብአዊ መብት ጉዳይ ላይ አስተያየት የሚሰጡ ጸሐፊዎች በኢትዮጵያ ውስጥ ያለውን የዲሞክራሲና የሰብአዊ መብት ችግር አስረድተናቸዋል ብለዋል። ከዚሁ ከኢትዮጵያ ሳንወጣ አቃቢ ህግ በነ አቶ በቀለ ገርባ ላይ ያቀረበውን የድምጽ ከምስል ማስረጃ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዛሬም እንዳልተረጎመው አስታወቀ። ፍርድ ቤቱ የኮርፖሬሽኑ ማብራሪያ ውድቅ አድርጎ በተለዋጭ እንዲቀርብ አዟል። አቶ በቀለ ገርባ ከዚህ በኋላ በኃይል ተገድጄ ካልሆነ አልቀርብም ብለዋል። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቷል። አድማጮች፣ የዚህ ዜና ዝርዝር ከደረሰልን ወደ በኋላ ይዘን እንመለሳለን።
በመቀጠል ወደ ሩሲያ ነው የምናመራው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን በሩሲያው ፕሬዚዳንት ቭላድሚር ፑቲን እና በውጭ ጉዳይ ሚኒስትራቸው ሰርጂ ላቭሮቭ ትላንት በሞስኮ የተካሄዱ ውይይቶች በሁለቱ ሀገሮች መካከል አሁን ያለውን ልዩነት ይበልጥ ከማስፋቱ በስተቀር ያስገኘው መሻሻል የለም። ሁለቱ ወገኖች በሶሪያና የሲቪሎችን ሕይወት ባጠፋው የመርዝ ጋዝ ጥቃት ኃላፊነቱን ሊወስድ በሚገባው ወገን ጥያቄ ላይ ጠንካራ ቃላቶች መለዋወጣቸውን ቀጥለዋል።
የፈረንሳይና የስፔን ባለስልጣናት የሶሪያው ፕሬዝዳንት የበሽር አልአሳድ አጎት የሪፍት አልአሳድ ነው ብዙ ሚሊዮን ዶላር እንዳይንቀሳቀስ ማድረጋቸው ተገለጸ። አቃቤ ሕግ እንደገለጸው ምናልባትም ከግማሽ ቢሊዮን ዶላር የሚበልጠው ይህ ንብረት የ1980ዎቹ ዓመታት ከሶሪያ መንግስት የተዘረፉ ናቸው ብሏል። የልዩ ጦር ኃይል ዋና አዛዥ በነበሩት እንዲሁ የበሽር አልአሳድ አጎት ሪፍት አልአሳድ የሶሪያ ጦር በሙስሊም ወንድማማቾችን መነሳሳት ባከሸፈ ጊዜ የተካሄደውን የ1982ን የሃማ ጭፍጨፋ የመሩ በመሆናቸው ተወንጅለዋል።
ወደ አፍጋኒስታን ስናመራ ሩሲያ በምታስተባብረው የብዙሃን ሀገሮች የሰላም ድርድር አልካፈልም ሲል የአፍጋኒስታኑ ታሊባን አስታወቀ። ምክንያቱም ሲያመጣ ራሱ የውይይቱ ሂደት የተቃኘው በአዘጋጆቹ የፖለቲካ አጀንዳ ዙሪያ በመሆኑ ነው ብሏል። እስላማዊ ነውጠኛ ቡድን መግለጫውን ያወጣው የሩሲያ ባለስልጣናት የአፍጋኒስታን የደህንነትና ብሔራዊ እርቀ ሰላም ያሉትን የምክክር ስብሰባ ለመጀመር የአፍጋኒስታንና የአጎራባች ሀገሮች ልዑካን ቡድን ወደ ሞስኮ ሊሄዱ በዝግጅት ላይ እንዳሉ መሆኑም ታውቋል። እንግዲህ ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማዳ
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
እንግዲህ ወደ መጀመሪያው ፕሮግራማችን ነው የምናመራው። የመጀመሪያው የሚሆነው የአውሮፓ ህብረት ከኢትዮጵያ ጋር በሰብአዊ መብትና የህዝብ አስተዳደር ጉዳዮች አብረው የሚሰሩባቸውን ስልታዊ ሁኔታዎች አስመልክቶ ከኢትዮጵያ መንግስት ተቃዋሚዎችና ሌሎች የማህበረሰብ ተቋማት ጋር በቅርቡ ተወያይቷል። በህብረቱ ልዩ ልዑክ ስታቭሮስ ላምብሪድስ መሪነት በአዲስ አበባ በቅርቡ የተካሄዱት ውይይቶች የህግ የበላይነት መከበር፣ የእስረኞች ይዞታና መንግስቱ በያዘው የልማታዊ መንግስት አቅጣጫ የዜጎች የምጣኔ ሀብት ተሳትፎና ተጠቃሚነት ላይ ያተኮረ ነው። ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችና በሰብአዊ መብት ጉዳት ላይ አስተያየት የሚሰጡ ጸሐፊዎች በኢትዮጵያ ውስጥ ያለውን የዲሞክራሲያዊና የሰብአዊ መብት ችግር አስረድተናቸዋል ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
የአውሮፓ ህብረት ከሶስት ቀናት በፊት ያወጣው መግለጫ የውይይቱን አንኳር ነጥቦች የያዘ ነው። በኢትዮጵያ በተለይ የዜጎች መብትና የአስተዳደር ሁኔታን እንዲሁም ለወጣቶች የስራ ዕድል መፍጠርና በስደትና ፍልሰት ዙሪያ አብሮ ለመስራት የሚያስችሉ የጋራ ማዕቀፎችን በመገንባት ዙሪያ ያተኩራል። የልዑካን ቡድኑን የመሩት የህብረቱ ልዩ ወኪል ስታቭሮስ ላምብሪኒዲስ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተጨማሪ የፌዴራል ጉዳዮች ሚኒስትር ካሳ ተክለብርሃን፣ የአስቸኳይ ጊዜ አዋጁ አጣሪ ኮሚሽን ሊቀመንበር፣ ምክትል ጠቅላይ አቃቤ ህግና የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳን ማነጋገራቸው በመግለጫው ተጠቅሷል። በኢትዮጵያ ያለውን የሰብአዊ መብት ይዞታን በተመለከተ ከገዢው ፓርቲና ከተቃዋሚ ፓርቲዎች ጋር መነጋገራቸው በመግለጫው ተያይዟል። በዚህ ስብሰባ ከተገኙት መካከል በኢትዮጵያ ትልቁ የተቃዋሚ ፓርቲዎች ጥምረት መድረክ ይገኙበታል። መድረክን ወክለው ከልዑካን ቡድኑ ጋር ከተነጋገሩት መካከልም አንዱ የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ናቸው። በነበረው ውይይት በርካታ ጉዳዮች መነሳታቸውን ገልጸውልናል።
በሀገራችን ውስጥ ስላጋጠሙት ችግሮች በተለይም ደግሞ የዲሞክራሲ ምህዳሩ መጥበብን አስመልክቶ፣ ሰብአዊ መብትን አስመልክቶ ስላሉት የተለያዩ ችግሮች ነው። በተለይም ደግሞ ሰብአዊ መብት ጉዳይ ላይ መንግስት ስለሚወስዳቸው እርምጃዎች እና በእስር ላይ ስለሚገኙ የፖለቲካ እስረኞች ጉዳይ ተነጋግረናል።
አቶ ጥሩነህ በተነሱት ጉዳዮች ላይ ፓርቲው ያለውን አቋም በማስረጃም ጭምር ያጣቀሱ በዝርዝር መወያየታቸውን ተናግረዋል። ሌላው ይህ የልዑካን ቡድን ካነጋገራቸው መካከል በእስር ላይ የሚገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ተቀዳሚ ምክትል ሊቀመንበር፣ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር እና በአዲስ አበባ ዩኒቨርሲቲ የረጅም ዓመት የፖለቲካ ሳይንስ መምህር የነበሩት ዶክተር መራራ ጉዲና ጠበቃ አቶ ወንድሙ ይብሳል ነው። አቶ ወንድሙ የልዑካን ቡድኑ የዶክተር መራራን ክስ በተመለከተ ጥያቄዎች እንዳቀረቡላቸው ይናገራሉ።
ሶስት ጥያቄዎችን ነው በዋናነት የጠየቁኝ። ህግን በሚመለከት ክሱ ምንድን ነው ነው። ምክንያቱም መንግስትን በስፋት ስናነጋግረው ዶክተር መራራ በሽብርተኝነት ነው የተከሰሰው፣ ከሽብርተኞች ጋር ግንኙነት ፈጥሯል፣ ሽብርተኞች ጋር እየሰራ ነው ያሉኝና ክሱ ምን ይላል፣ ከሽብርተኞች ጋር ንክኪ አለው ግንኙነት አለው የሚል የመጀመሪያ ጥያቄያቸው። ይህም በሚመለከት ክሱ የሽብር ክስ እንዳልሆነ ያሳያቸው ክሱን በተጨባጭ እየሰጡን ያሳያቸው በምንም አይነት ከሽብርተኛ ጋር ግንኙነት የላቸውም። በመሰረቱ እሳቸው አምስት መጻፍትን ጽፈዋል። አምስቱ መጻፍቶች ሰላምን የሚሰብኩ፣ ህግ በላይነትን የሚሰብኩ፣ እውነተኛ ዲሞክራሲን፣ እውነተኛ ፌዴራሊዝምንና የጋራ ሀገርን እንደባባይ ናቸው። ሌላ ከክሱ ጋር ታይዞ ቀረበባቸው ኦሳ ላይ ያቀረበው ጥናታዊ ጽሑፍ ነው። 2006 ዓ.ም ሮሞ ስቴዲ አሶሲሽን ላይ ይሄ ማለት የኢትዮጵያ ህገ መንግስት መሰረት አድርጎ የራሳቸውን ሰላማዊ ፓርቲና በሰላማዊ መንገድ እንደሚታገሉ መሰረት አድርጎ 2006 ዓ.ም ያቀረበው ነው። ክሱ እንደ ወንጀል አድርጎ ያቀረቡት በህጋዊ መድረክ ነው። በአሜሪካ ነገር ውስጥ ነው። ይሄ ኦሳ የሚባለው ህጋዊ ተቋም ነው። ምንም ክሱም ፈጠራ ነው፣ ፖለቲካዊ ነው፣ የተጨባጭነት የለውም። ሁለተኛ ደግሞ አብሮት የተከሰሱት ዶክተር ብርሃኑ፣ አቶ ጀዋር፣ ኦሮሚያ ሚዲያ እና እሳት የሚባሉትም የየራሳቸው አላማ ያላቸው ናቸው። ከዶክተር መራራ ጋር ግንኙነት የላቸውም። አጣምሮና አጠናይቶ ዶክተር መራራ እንዳስተባበረ መቅረቡም ተገቢ አይደለም። ስለዚህ በጭሩ ምንድን ነው? ክሱ ፖለቲካዊ ነው፣ ወንጀል አልሰረም።
አቶ ወንድሙ አያይዘው ዶክተር መራራን በተመለከተ የሚያውቁትን በሙሉ ካላቸው ማስረጃ ጋር አያይዘው ማስረዳታቸውን ገልጸው በመጨረሻም በቅርቡ ቃሊቲ ማረሚያ ቤት መዛወራቸውንም ጭምር ማስረዳታቸውን ተናግረዋል። በኢትዮጵያ መንግስት በኩል ውይይቱን በተመለከተ የነበረውን ሁኔታ እንዲነግሩን ለመንግስት ኮሚኒኬሽን ጉዳዮች ሚኒስትሩ ዶክተር ነገሪ ሌንጮ ጥያቄ አቅርበን ነበር።
እንግዲህ ያገኟቸውን ኃላፊዎች ምን እንደተነጋገሩ አጣርተን ብነግራቸው ይሻላል። ምክንያቱም የዚህ የሰብአዊ መብት ጋር የተያያዙ ጉዳዮች በቀጥታ የሚመለከታቸው አካላት ስላሉ ትክክለኛ መረጃ ከነሱ ማግኘት ያስፈልጋል። በሀገር ደረጃ የምንሰራቸው ስራዎች አሉ። ነገር ግን ከነሱ ጋር ደግሞ የሚያገናኙን ሺዎች ጉዳዮች ምን ላይ እንደተነጋገሩ ግልጽ የሆነ መረጃ ማግኘት አስፈላጊ ነው እና ጊዜ የወስደን መረጃ ስናገኝ እሰጥሻለሁ።
እኛም መንግስት ምላሽ እንደሰጠን የምናቀርብ መሆኑን ገልጬላቸዋለሁ። የህብረቱ የሰብአዊ መብት ልዑክ ቡድን ካነጋገራቸው ኢትዮጵያውያን መካከል በአስቸኳይ ጊዜ አዋጁ ታስረው የተፈቱ የኢንተርኔት ጦማሪያንና ጋዜጠኞች ይገኙበታል። በኢትዮጵያ ስላለው የሰብአዊ መብት አያያዝና ፖለቲካዊ ሁኔታ እንዲሁም አንዳንዶቻችን በእስር ቤት ስለነበረን ቆይታና የእስረኞችን አያያዝ በተመለከተ ከልዑካን ቡድኑ ጋር ተወያይተናል የሚለው በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ ነባራዊ ሁኔታውን ለማስረዳትና በቀጣይ የተሻለ ነገር እንዲመጣ ያስችላል ያልነው ምክረ ሀሳብ አቅርበናል ብሏል።
መንግስት የራሱን ተሐድሶ እያደረኩ ነው ይላል። ተያይዞም እንዲሁ ከተቃዋሚ ፖለቲካ ድርጅቶች ጋራ ውይይት አድርጌያለሁ ይላል። እነዚህ ነገሮች አሉ። ግን እነዚህ ሂደቶች በዋናነት ማሳያ የሆኑ ለውጦችና መሻሻሎች አሉ፣ በመንግስት ብቻ ሊወሰዱ የሚገቡ። ለምሳሌ ጸረ ሽብር አዋጁ አለ። አብዛኛውን ሰው እየታሰረ ያለው ያንን አዋጅ መሰረት በማድረግ ነው እና እሱ የሚሻሻልበትን ሂደት ማድረግ እንደገና በዚህ በፖለቲካ ጉዳይና አሁንም ይኸው ጸረ ሽብሩን መሰረት አድርጎ የታሰሩ የፖለቲካ አመራሮች አሉ አሉ፣ የጋዜጠኞች አሉ፣ የፖለቲካ አቀንቃኞች የምንላቸው አሉ እና እነዛ ሰዎች እነዚህን ህጎችም ሆነ በአስቸኳይ ጊዜ አዋጁን መሰረት አድርጎ ያላግባብ ታስረው ያሉበት ሁኔታ ነው ያለው እና መንግስት እነዚህ በቅድሚያ ሊወስዳቸው የሚገቡ ለውጦች ናቸው። እነዚህ ለውጦች መንግስት ጥልቅ ተሐድሶ እያደረኩ ነው ወይም ደግሞ ለውጥና መሻሻል እያመጣሁ ነው ብሎ በህዝቡ ዘንድ ተአማኒነት የሚያደርገው ጥረት ህዝብ ተአማኒነት እንዲኖረው ከፈለገ በቅድሚያ እነዚህ አይነት የማሳያ ለውጥና መሻሻሉም ከምር እየተደረገ እንደሆነ የሚያሳዩ እርምጃዎች አሉ። እነዛ ነገሮች ካልሆኑ ድረስ እንዲሁ በስብሰባና ተሐድሶና ለውጥ አድርጌያለሁ ብሎ ማለት የትም አያደርስም የሚል እምነት ነው ያለን።
በዚህ ጉብኝት ወቅት ስታቭሮስ ላምብሪኒዲስ የዓለም አቀፉን የፍልሰት ድርጅት ስራዎች ለመመልከትም ስደተኞችና ከስደት ተመላሾች ያሉበትን ሁኔታ በጉብኝታቸው አካተዋል። በስተመጨረሻም በኢትዮጵያ የማዕከላዊ ምርመራ ጣቢያ ተገኝተው ጎብኝተዋል። የአስቸኳይ ጊዜ አዋጁን ጨምሮ በጸረ ሽብር አዋጁና በሌሎች ተመሳሳይ ክሶች በእስር ላይ የሚቆዩ ሰዎች ላይ የሚደረጉ ምርመራዎችን አስመልክቶ ከማዕከላዊ ከፍተኛ የእስር ቤቱ ባለስልጣናት ጋር ተወያይተዋል። በእስር ቤቱ የሰቆቃ ይዞታ ይታያል፣ መብቶች አይከበሩም የሚሉ ውንጀላዎችን በገለልተኛ ወገን ማጣራት እንደሚያስፈልግም ለእስር ቤቱ አመራር አስረድተዋል። የአውሮፓ ህብረት ልዑክ ስታቭሮስ ላምብሪዲስ በኢትዮጵያ ጉብኝታቸው ወቅት በሀገሪቱ ላለፈው አንድ ዓመት የዘለቁ ሰላማዊ ሰልፎች ያስተጋቧቸውን የአስተዳደር የመብትና የምጣኔ ሀብት ጥያቄዎች አስመልክቶ ጉዳዩ ከሚመለከታቸው አጋራት ጋር ተወያይተዋል። ከዚያም ተከትሎ በሀገሪቱ የታወጀው አስቸኳይ ጊዜ አዋጅ በቁጥጥር ስር የሚገኙ እስረኞች ይዞታና መብትን አስመልክቶም ከአዋጁ አጣሪ ቡድን ቦርድ ጋር ተነጋግረዋል። ቦርዱ በተለይ የእስር ይዞታዎች እንዲሻሻሉ ያቀረባቸው ሐሳቦች ተቀባይነት አግኝተው አፈጻጸሙ እንዲቀላጠፍም ጠይቀዋል። የአውሮፓ ህብረቱ ልዑክ በኢትዮጵያ ላለፉት 10 ዓመታት የተመዘገቡ የምጣኔ ሀብት እድገቶችን አወድሰው በተለይ የፖለቲካና አስተዳደራዊ መሻሻሎች እድገቱን የሚያጸኑ መሰረቶች ናቸው ብለዋል። ወጣቶች እንዳይሰደዱ የትምህርትና የሥራ እድልን በሀገር ውስጥ መፍጠር በጋራ የአውሮፓ ህብረትና ኢትዮጵያ የሚሰሩባቸው ስልታዊ ግንኙነቶች ናቸው ብለዋል። ስታቭሮስ ላምብሪጅስ በኢትዮጵያ ጉብኝታቸው
ቤተሰብ አስተዳዳሪ ነኝ። እኔ በጥቅሉ የሁለት ልጆች እናት ነኝ። ልጅ አስተምራለሁኝ። ቤተሰብ የማስተዳድረው እኔ ነኝ። ስለዚህ ከዚህ ሲጀም በምን አስተዳድራቸዋለሁ? በምን አስተምራቸዋለሁ ልጆች? እኔ ለራሴ አሁን መሄድ አልፈልግም፣ አልሄድም።
እንግዲህ ያን ውጡ ያው ነው። አንድ ለሶስት ወር ያህል ነው ቀን የሰጡና ያው እንግዲህ መውጣት ነው። ሌላ ምንድን አለ?
እኔም ይመለከተኛል ኢንሻአላህ። ከዚህ ጋር ሁለት ወር በኋላ ለመውጣት አስባለሁ።
በቃ ያው አሁን ያለችን ነገር ሰብሰብ አድርገን ያው አሁን ስራም እየቆመ ነው። ስራ ሲቆም ያው ተዘጋጅተን ማግባት ነገር ከራስ የሚደረግ አማራጭ የለም።
እሄዳለሁ ብዬ እጄን ሰጥቼ ለመሄድ እንደዚህ በፈቃደኝነት አሁን አራስ መሄድ አልፈልግም። ያው ቤታ ትንሽ አብቅቷል። ከዚህ ሀገር እስካለኝ ድረስ እኖራለሁ። ያው በአጋጣሚም ክፍል ልያዝ እችላለሁ። እሱ አሁን መያዝ በጣም ስለበዛ ማለት ነው።
በእርግጥ ወደ ሀገሬ መግባት አልፈልግም። እዙ በቃ ያኔ ጊዜ ገደቡም አልፎ የሆነም ነገር ቢያደርጉን እዙ ቢገሉንም እዙ መኖረው በቃ።
የሳውዲ አረቢያ መንግስት የመኖሪያና የስራ ፈቃድ የሌላቸውን የውጭ ዜጎች በ90 ቀናት ጊዜ ገደብ ውስጥ ለቀው እንዲወጡ ትዕዛዝ ማስተላለፉ የሚታወስ ነው። በሳውዲ አረቢያ ያለ መኖሪያ ፈቃድና ያለ ስራ ፈቃድ ከ5 አመት በላይ የሚኖሩ ኢትዮጵያውያንን ነበር ያስደመጥናችሁ።
የዛሬው ዘገባችንም ከዚህ ጋር የተያያዘ ነው። ቁጥራቸው በርካታ የሆኑ ኢትዮጵያውያን ያለ መኖሪያና ስራ ፈቃድ በሀገሪቱ ይገኛሉ። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ተመላሽ ኢትዮጵያውያኑን በተመለከተ የልዑካን ቡድን በማቋቋምና ወደ ሳውዲ አረቢያ በመላክ ከሚመለከታቸው የሳውዲ አረቢያ ባለስልጣናት ጋር መምከሩን አስታውቋል። መስታወት አራጋው ይህንኑ በተመለከተ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን አነጋግራለች። አቶ መለስ ሁኔታውን ከማብራራት ይጀምራሉ።
የሳውዲ አረቢያ መንግስት በሀገሩ በተለያየ መልክ ገብተው የሚኖሩ የተለያዩ ሀገር ዜጎች እንዲወጡ ለ90 ቀን ጊዜ ሰጥቷል። በዚህ ጊዜ ውስጥ የህንድ፣ የፓኪስታን፣ የኔፓል፣ የግብጽ፣ የኬንያ እንዲሁም የእኛ ወገኖች እንዲወጡ አዋጁ ከወጣበት ጊዜ ጀምሮ ጉዳይ ሚኒስትር ደረጃ አንድ ግብረ ኃይል ተቋቁሟል። ይሄ ግብረ ኃይል ይሄ እንግዲህ ታስቦ ታቅዶ የተከሰተ ጉዳይ አይደለም፣ ድንገተኛ ጉዳይ ነው። ይሄ ከእኛ እቅድ ውጭ የነበረ ነው እና ግብረ ኃይሉ የመጀመሪያው ስራ የነበረው ይህንን ችግር እንዴት እንፈታው በሚል ጉዳይ ላይ ተነጋግሮ አሁን መጋቢት 29 ቀን በውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የተመራ የልዑካን ቡድን ወደ ሳውዲ አረቢያ ልኮ እዛ ከሚገኙ የውጭ ጉዳይ ሚኒስቴር ሰራተኞች ማለትም ሪያድ እና ጅዳ ከሚገኙ ሚስዮኑ ባልደረቦች፣ እዛው ከሚገኙ የኮሚኒቲ ስብስቦች፣ እዛው ከሚገኙ ማህበራት ጋር ተነጋግሯል። ከዛ በተጨማሪም ከሳውዲ አረቢያ መንግስት ባለስልጣናት ጋር ዜጎቻችን ምንም የከፋ ሁኔታ ሳይገጥማቸው ወደ ሀገራችን የሚመለሱበት ሁኔታ ለማመቻቸት ተነጋግሯል። በዚህም ከሳውዲ አረቢያ መንግስት ወገን አዎንታዊ ምላሽ ተገኝቷል። እንደምታውቁት እስካሁን ድረስ የጉዞ ሰነድ የሚሰጡት ሪያድ የሚገኘው የኢትዮጵያ ኤምባሲ እና ጀዳ የሚገኘው የኢትዮጵያ ቆንስላ ጀነራል ጽህፈት ቤት ነው። ወገኖቻችን በተለያየ ሳውዲ አረቢያ ከተሞች የመኖራቸው ጉዳይ ስለሚታወቅ ተጨማሪ 8 የምዝገባ ጣቢያዎችን ለመቋቋም ተችሏል። ወገኖች እዛ እየሄዱ የሌሴ ፓሴ እያገኙ ወደ ሀገራቸው የሚመጡበት ሁኔታ ለማመቻቸት ተሞክሯል። ይሄ እንግዲህ ድንገተኛ ጉዳይ ስለሆነ ይህንን መቋቋም እንዲቻል የተጨማሪ በጀት ተጨምሯል። የሰው ኃይል የተለያዩ የምስራቅ ሚስዮኖቻችን ወደዛ እንዲመጡ ተደርጓል። ስለዚህ ሚስዮኖቹን እና የተከፈቱትን ተጨማሪ ማዕከሎች በሰውም በገንዘብም ለማጠናከር ወገኖች እንግልት ሳይደርስባቸው ወደ ሀገራቸው የሚመለሱበትን ሁኔታ ለማመቻቸት እንቅስቃሴ እየተደረገ ነው። ይሄ እንግዲህ በሂደት ላይ ያለ ነው። ተጨማሪ እርምጃዎች የሚወሰዱ ከሆነ ለእናገናኛ ዛል መንገድ
ፈቃደኛ ተመላሾች የሚያስፈልጋቸው መረጃ ምንድን ነው?
ኢትዮጵያዊ መሆናቸውን የሚያሳይ ሰነድ ኖሩ በቂ ነው። ከዛ በተጨማሪ ዝርዝር ነገሮችን በተመለከተ በየሚስዮኖቹ ድረገጾች ላይ የሚገኙ ናቸው።
ሀገር ስንመለስ ምንድን ነው የተዘጋጀልን ነገር መስራት እንችላለን ወይ የሚል ጥያቄ አንስተው ነበረ። በዛ ጉዳይ ላይስ ምንድን ነው የታሰበበት ነገር ካለ?
ሀገር ሲመለሱ እንግዲህ ይሄ ዱብዳ ነው። እንግዲህ ከተታስቦ ታልሞ የተከሰተ ጉዳይ አይደለም። መንግስት ይህንን ድንገተኛ ጉዳይ ለመፍታት ጥረት እያደረገ ነው። ውጭ ሀገር የቆዩ ወገኖች ወደ ሀገራቸው ሲመለሱ ይሄ መጀመሪያ ጊዜ አይደለም። የተለያዩ ድጋፎችን ያደርጋል። ቁም ነገሩ የመገናኛ ብዙሀንም ቪኦኤም ሊሰራበት የሚገባው ነገር ዜጎች መረጃ እንዲያገኙ አሁን የጀመረውን ጥረት አጠናክሮ ሊቀጥል ይገባል። እዚህ ያሉ የመገናኛ ብዙሀን በዚህ ጉዳይ ላይ እየሰሩ ነው። ከዛ በተጨማሪ ግን አሁን እንደምታውቂው መስታወት ሉላዊ ዓለም ያለ ነው። የማህበራዊ ድረገጾችን በደንብ መጠቀም ያስፈልጋል። ቀደም ሲል እንደዚህ አይነት ተመሳሳይ ጉዳይ ተከስቶ የበርካታ ወገኖቻችን ሕይወት የተቀጠፈበት ሁኔታ እንዳለ ልታስታውሹ ነው እና ይሄን ያለው በእኛ ደረጃ። ከዚህ በተጨማሪ ሌሎች መረጃዎችን በየጊዜው እናሳውቃለን። ከቪኦኤም ጋር በዚህ ላይ አንድ ላይ መስራት እንችላለን።
ንብረትን በተመለከተ ንብረታቸውን ይዘው መግባት ሲፈልጉ ከቀረጥ ነጻ ንብረት ይዘው መግባት ይችላሉ ወይ?
ይሄ ኢመርጀንሲ ጉዳይ ነው። በዚህ ላይ አዎ ወይም አይደለም የሚል መልስ አሁን መስጠት አልችልም። ግን ቁም ነገሩ ወደ ሀገር መምጣት ይችላሉ። ቪኦኤም ሌሎችም ተቋሞች መገናኛ ብዙሀን መስራት ያለባቸው ዜጎቻችን ችግር ሳይደርስባቸው ወደ ሀገር ቤት ሊመለሱ የሚያስችል ስራ መስራት ይገባቸዋል። አመሰግናለሁ።
በጣም ነው የማመሰግነው።
የምትከታተሉት የጋቢና ቪኦኤን የምሽቱን ዝግጅታችንን ነው። አጠር ያሉ ሁለት ዜናዎችን እናስታውሳችሁ። የባለፉት 25 ዓመታት ዓለም አቀፉ የሰው ልጆች ብልጽግና እድገት ምጣኔ በከፍተኛ ፍጥነት ቢገሰግስም ከሰሃራ በስተደቡብ ያሉ የአፍሪካ ሀገሮች ግን በእኩል ተጠቃሚ እንዳልነበሩ የተባበሩት መንግስታት ድርጅት የልማት መርሃ ግብር ዓመታዊ የሰው ልጆች ብልጽግና ዘገባ አመልክቷል። በዚህ መለኪያ መሰረት በዓለም ከሶስት ሰዎች አንዱ በዝቅተኛ የኑሮ ደረጃ ይጎሳቆላሉ ተብሏል። ኢትዮጵያ በብዙ ዘርፍ እድገት እንዳስመዘገበች ቢነገርም በዚህ ብልጽግና መለኪያ መሰረት ግን ከ188 ሀገሮች 174ኛ ላይ ትገኛለች። አድማጮቼ፣ እዚህን ዜና ዝርዝር ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። በሌላ ዜናችን ደግሞ አቃቤ ሕግ በነ አቶ በቀለ ገርባ ላይ ያቀረበውን የድምጽ ከምስል ማስረጃ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ዛሬም እንዳልተረጎመው አስታውቋል። ፍርድ ቤቱ የኮርፖሬሽኑን ማብራሪያ ውድቅ አድርጎ በተለዋጭ እንዲቀርብ አዟል። አቶ በቀለ ገርባ ከዚህ በኋላ በኃይል ተገድጄ ካልሆነ አልቀርብም ብለዋል። ፍርድ ቤቱ የተለያዩ ትዕዛዞችንም በዚህ ጉዳይ ላይ ሰጥቷል። አድማጮች፣ የዚህንም ዜና ዝርዝር ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። አሁን ወደ መጨረሻው ዝግጅታችን
ስናልፍ ገነት ላቀው የ27 ዓመት ወጣት ናት። የመጀመሪያና ሁለተኛ ዲግሪዋን የተከታተለችው እዚሁ ዩናይትድ ስቴትስ ውስጥ ነው። ትምህርቷን ለመጨረስ ነጻ የትምህርት እድል ማግኘቷ እንደጠቀማት የምትናገረው ገነት የኮሌጅ ትምህርት ለሚማሩ አፍሪካ ዲያስፖራዎች የሚሆን ገንዘብ በድረገጽ እያሰባሰበች እንደሆነ ትናገራለች። በጋቢና ተሳፍራ ከጽዮን ግርማ ጋር አጠር ያለ ቆይታ አድርጋለች።
27 ዓመቴ ነው። ኢትዮጵያ ተወልጄ በ8 ዓመቴ ነው ወደዚህ ሀገር የመጣሁት። ልክ እንደመጣሁኝ ያው አርሊንግተን ቨርጂኒያ ሰው ዲሲ አካባቢ ነው ያደግኩት። አሁን ደግሞ የምኖረው ኒውዮርክ ነው። ከዛሬ 4 ዓመት በፊት ለግራጁዌት ስኩል ማስተርሴን ለመማር ወደ ኒውዮርክ ሙቭ አደረኩና በቃ እዛው ቀረሁኝ። አሁን ኒውዮርክ ነው የምኖረው።
ምን ሙያ ላይ ነው የተሰማራሽው?
አሁን የምሰራው ማርኬቲንግ ኤንድ ኮሚኒኬሽን፣ ሶሻል ሚዲያ፣ ዲጂታል ኮሚኒኬሽን እሱ ፊልድ ውስጥ ነው የምሰራው። እና የምሰራበት ካምፓኒ ናን ፕሮፊት ኦርጋናይዜሽን ነው። እንደዚህ ድሀ የሆኑትን ሰዎች ለነሱ ሶሻል ሰርቪስ መስጠት ነው። ትምህርት እንዲማሩ፣ ሄልት ኬር እንዲያገኙ፣ ጥሩ ቤት ውስጥ እንዲኖሩ የምንረዳ ኦርጋናይዜሽን ነን።
እንግዲህ ገነት እዚሁ ማህበራዊ ሚዲያ ላይ በፌስቡክ እና በትዊተር አፍሪካ ዲያስፖራዎችን
በትምርታቸው ለማገዝ የሚያስችል አንድ ቅስቀሳ እያደረግሽ ነው። ምንድነው እያደረግሻለሽው ቅስቀሳ? ይሄን ቅስቀሳስ ለምንድነው ማድረግ የፈለግሽው?
ካንድ ወር በፊት መኮንን ፋሚሊ ስካለርሺፕ የሚባል አቋቋምኩኝ። ይሄ ስካለርሺፕ እንደኔ ከአፍሪካ ወይም ከካሪቢያን ሀገር ለመጡ ሃይ ስኩል ተማሪዎች ስካለርሺፕ የሚሰጥ ነው። ስካለርሺፑ አሁን ፋንድሬዘር እያደረኩ ያለሁት ለ10,000 ብር ነው። 10,000 ብሩን እንግዲህ ለአምስት ተማሪዎች አካፋፍዬ 2,000 እንዲያገኙ እና ኮሌጅ ሲገቡ ያው ለተለያየ ወጪ እንዲረዳቸው ብዬ ነው። እና ይህን ስካለርሺፕ ማቋቋም የፈለግኩት እኔ እየተማርኩ ያለሁኝ ኮሌጅ እና ግራጁዌት ስኩል በጣም ብዙ ፋይናንሽል እርዳታ አግኝቻለሁ እና ካለዚህ እርዳታ ትምህርት መጨረስ አልችልም ነበር እና በጣም ይሄ እርዳታ እኔን በጣም ስለረዳኝ አሁን ደግሞ እኔ ትምህርትን ጨርሼ አሁን ስራ እየሰራሁ ነው። ለሌላ ልጆች ለመርዳት ፈልጌ ነው።
እስካሁን በዚህ ቅስቀሳሽ ምን ያህል አግኝተሻል?
እስካሁን ድረስ 2,400 አግኝቻለሁ። 1,000 ብሩን እንግዲህ እንደማገኝ ተስፋ አደርጋለሁ።
ገነት፣ እንግዲህ ይሄንን ሀሳብ መነሻ ያረኩት ከኔ ጀርባ ታሪክ ነው ከኔ ልምድ ነው ብለሻል። ግን ደግሞ ካንቺ ልምድ በተጨማሪ እዚህ ሀገር መጥተው ትምህርታቸውን መማር ፈልገው መማር ያልቻሉ ያገኘሻቸው ሰዎች ያነጋገርሻቸው እንደሱ አይነት ልምድ ያለሽ ሰዎች አሉ?
አዎ አሉ፣ ብዙ አሉ። እኔ ሃይ ስኩል ስማር እኔ እንደውም በጣም እድለኛ ነበርኩኝ። ጥሩ የሆነ ሃይ ስኩል አድቫይዘር ነበረኝ እና የቤተሰብን ሁኔታ ስላወቀ ያው ሲንግል ማዘር ነች ያሳደገችኝ፣ ብቻዋን ሆና ነው ያሳደገችኝ እና እንደዚህ ለኮሌጅ ለመክፈል ምናምን አቅም የላት ነበር። ኢቨን ስለ ኮሌጅ አፕሊኬሽን ፕሮሰስ ምናምን ልትረዳኝ አልቻለች። ምክንያቱም እሷ እዚህ ሀገር ስላልተማረች ሁሉም ነገር እኔ ራሴ ሪሰርች አድርጌ ምናምን ነው ራሴ እንትን ያልኩት እና ሃይ ስኩል ካውንስለሬ በጣም ረዳኝ። እና መርዳት ብቻ ሳይሆን እንደዚህ በስኮለርሽፕ ብቻ ሳይሆን በቃ በሞራል በጣም ድጋፍ አደረገልኝ። ለእኔ ብቻ ሳይሆን ለሌሎች ተማሪዎችም ትምህርት ቤቱ ስላሉት ለጥቁሮቹ፣ ለስፓኒሾቹ፣ ነጭ ላልሆኑ ተማሪዎች በጣም ስለረዳ እሱ በጣም እስካሁን ድረስ ከኔ ጋር አለ። እና ስማር ሃይ ስኩል ብዙ ጓደኞች ኮሌጅ ገብተዋል፣ ብዙ ደግሞ ያልገቡ አሉ። በተለያየ ምክንያት ሜቢ ውጤታቸው ጥሩ ላልሆነ ይችላል ወይም ኮሌጅ መክፈል ስላልቻሉ ሳይገቡ ቀሩ። እንደሱ እንደሱ አይነት ልጆችን መርዳት ፈልጋለሁ።
ስለዚህ እነዚህን በምን መልኩ ነው ከገንዘብ በተጨማሪ ለመርዳት ያሰብሽው?
ከገንዘብ ተጨማሪ ሞራል እንዲኖራቸው። ማንም ሰው ቤተሰብ ኮሌጅ ካልገባ ሊከብድ ይችላል። የመጀመሪያ ዓመት በተለይ በጣም ሊከብድ ይችላል። ምክንያቱም ኮሌጅ ከሃይ ስኩል በጣም ይለያል። ክላሶቹ፣ አስተማሪዎቹ፣ ሁሉ ነገሩ በጣም እየተለየ ስለሆነ እነሱን ልጆች በተቻልኩት መጠን እኔ አሁን ብዙ ነገር እጽፋለሁ። ኦንላይን ላይ ብሎግ አለኝ። በተለያየ መልክም ስለምጽፍ ለእነሱ እርዳታ የሚሰጥ ጽሁፍ መጽሐፍ እፈልጋለሁ።
ምኞትሽ እና ያሰብሽው ይሳካልሽ እንላለን። ገነት፣
አሜን አሜን። በጣም አመሰግናለሁ።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ @ቪኦኤ አማሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነን። ዝግጅታችንን ሲያቀናብርልን የቆየው ጃን በቴክኒኩ
ዳን ብራውን ነው። ሙዚቃ በመምረጥ ልጄ ፋትሱ አብሮን ነበር። የስርጭት መሐንዲሱ ዳን ካፍተንም እንደዚሁ አብሮን ነበር። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። በያሬድ ነጎ አዲስ ሙዚቃ እንተዋችሁ። መልካም የፋሲካ በዓል።
Bye, yeah, but my kid, I'm a tambourine.